ስራይ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በየስፍራው በመሆን ይህንን የራዲዮ መልእክታችንን የምታዳምጡትን ታላላቆችና ታናናሾች ሰላምታችን በእያላችሁበት ስፍራ በጌታ በኢየሱስ ክርስቶስ ስም ይድረሳችሁ እንላለን። እንደምን አመሻችሁ አድማጮቻችን። በዛሬው ምሽት ክፍለ ጊዜያችን እንደተለመደው ተከታታዩን የመጽሐፈ ኢዮብ ጥናታችንን ይዘንላችሁ ቀርበናል። እንግዲህ እግዚአብሔር በዚህ ጥናታችን ውስጥ ደግሞ ዛሬ ለሕይወታችን የሚቋጥርልን መልካም ነገር አለ። እግዚአብሔር ከማዱ ምን ጊዜም መልካም ነገርን በረከትን ማጥቶ አያውቅም። ዛሬም ደግሞ እንዳቀራረባችን ይባርከናል። እስቲ ሌሎች ጉዳዮቻችንን ጣል ጣል አድርገን ለዚህች ለ30 ደቂቃ በፊቱ አብረን እንቆይ። አስቀድመን ግን ዝማሬን ጋብዛችሁ እንዲወድ ደረሰኝ ከመቅደስ ረዝም እሱ በቃ ሲለኝ ያመራራ ሕይወቴ ታፈሰ በኢየሱስ ዳር ተለወጠ አይቼዋለሁ ጌታ አይቼዋለሁ አይቼዋለሁ
ዛ ሲጎበኝ እሱ
ክርስቶስ ደረቁን በትር ማለም ለምን ያውቅበታል? ጌታችንና አምላካችን የሚሳነው ምንም ነገር የለም። በበረሃ ውስጥ ምንጭንም የሚያፈልቅ አምላክ ነው። የጠሉን የናቁን ሁሉ ኢየሱስ ክርስቶስ በላያችን ላይ ነክሶ ባዩ ጊዜ ደግሞ አዎ ያጎነብሱልናል፣ ይገረማሉ፣ እጃቸውን ባፋቸው ላይ ይጭናሉ። ታሪክ ሰሪው ኢየሱስ ክርስቶስ ነው። ጊዜ የማያልፍበት ወንበሩ የማይገለበጥ ንጉሳችን ጀግና ነው። አዎ ጌታ ይክበር ይመስገን። ተከስተ በዚህ ዝማሬ የሕይወቱን ምስክርነት ገልጦ ስለዘመረልንና ስላገለገለን እግዚአብሔራውንም ባለበት ስፍራ በኑሮውና ባገልግሎቱ አብዝቶ ይባርከው ይያል። ወደ ጸሎት እናልፋለን። እግዚአብሔር ሆይ ለዚህ ያደረስከን አንተ ነህ። እኛ ግን ራሳችንን መለወጥ ባልቻልንበት ጊዜ፣ እኛ ግን ራሳችንን እንኳን ማወቅ በተሳነን ጊዜ እግዚአብሔር ሆይ ከምንም በላይ ቀርበህ ደግሞ የተጠጋጋህን የለወጥከን የቀራረስከንና ያበጃጀህን አንተን ጌታችንና መዳኒታችን ሆይ በየለቱ ያንተን የመስቀል ፍቅር በፊት ለፊት ያየን ካንተ ጋር መጓዝ እንድንችል እርዳን። እንደ ሎጥ ሚስት ወደ ኋላ የሚመለከትን ልቦና አትስጠን። ጌታ ሆይ እባክህ እርምጃችን ካንተ ጋር የተስተካከለ ያማረ ይሆን ዘንድ አንተ መንፈስ ቅዱስን በልባችን ውስጥ አፍስስ። በዚህች ምሽት ደግሞ ከቃልህ ታምራትን ማየት እንድንችል አሁንም ደግሞ እንጸልያለን። የልቦናችንን አይኖች አብራ። ጌታ ሆይ ይህንን ሁሉ ስለምታደርግና ስለምሰማና መሰግናለን። በኢየሱስ ክርስቶስ ስም አሜን። ባለፉት ክፍለ ጊዜያት ጥናቶቻችን ስምንተኛውን የኢዮብ መልስ ከምዕራፍ 26 እስከ ምዕራፍ 31 ከተመለከተን በኋላ ትላንትናው ምሽት ክፍለ ጊዜ ጥናታችን ደግሞ ኤሊዩ ያደረገውን ንግግር መመልከታችን የሚታወስ ነው። ይህም ደግሞ ምዕራፍ 32 ላይ ይገኛል ማለት ነው። ዛሬም ደግሞ የዚያን ተከታይ ክፍል ይዘንላችሁ ቀርበናልና እስቲ ኢዮብ ምዕራፍ 32 ቁጥር 9ን አውጡ። መጽሐፈ ኢዮብ ምዕራፍ 32 ቁጥር 9ን አስቀድማችሁ ግለጡ። በእድሜ ያረጁ ጠቢባን አይደሉም፣ ሽማግሌዎችም ፍርድን አያስተውሉም ይላል በዚህ ክፍል። ሁሉን የሚችል የአምላክ እስትንፋስ ማስተዋልን ይሰጣል የሚለው ለኢዮብ መልስ መስጠት የሚቻለው መንፈስ ቅዱስ እንደሆነ ያመለክታል። ኤሊሁ እግዚአብሔር መልስ እንዲሰጥ ሁኔታዎችን እያመቻቸ ነበር። ምንም እንኳ እርሱ መልስ እንደሌለው ቢያውቅም ሌሎችም ከርሱ የተለየ መልስ ሊኖራቸው እንደማይችል እርግጠኛ ነው። እስቲ በቁጥር 10 በቁጥር 11 እና 12 ላይ የሚናገረውን እንመልከት። ስለዚህ ስሙኝ፣ እኔ ደግሞ ዕውቀቴን ገልጥላችኋለሁ አልኩ። እነሆ ቃላችሁን በትዕግስት ጠበቅሁ። የምትናገሩትን ነገር እስክትመረምሩ ድረስ ብላታችሁን አዳመጥኩ፣ እንዲሁም ልብ አደረግሁ። እነሆ በእናንተ መካከል ኢዮብን ያስረዳ ወይም ለቃሉ የመለሰ የለም ይላቸዋል። ያለምንም ማጋነን ይህ ሁሉ ወዳጆቼ እውነት ነው። እናንተም ይላል በቁጥር 13 ላይ አክሎ ሲናገር ደግሞ እናንተም ጥበብን አግኝተናል፣ እግዚአብሔር ነው እንጂ ሰው አያሸንፈውም እንዳትሉ ተጠንቀቁ ይላቸዋል። እነዚህ ሰዎች ለኢዮብ መልስ መስጠት ሲኖርባቸው እንደዚያ ባለማድረጋቸው ኤሊሁ አዝኗል። ኢዮብ በደረሰበት መከራ ተጎድቷል። ሰይጣን አድቆታል። ጓደኞቹ ማክስለውታል። ያምኖ ግን ልቡ የተሰበረ አይመስልም። ምን ጊዜም ቢሆን የልብ ስብራት ወደ ንስሐ ያደርሳል። ወገኖቼ ዳዊት ሲናገር የእግዚአብሔር መስዋዕት የተሰበረ መንፈስ ነው፣ የተሰበረውንና የተዋረደውን መንፈስ እግዚአብሔር አይንቅም ብሏል። ይህንን ጥቅስ እኔ ብዙ ጊዜ ወደዋለሁ። መዝሙር 51 ቁጥር 17ን ተመልከቱ። መዝሙር 51 ቁጥር 17ን በኋላ ተመልከቱ። ራሱን ለሚያጸድቅ ኩሩና እቡይ ለሆነ ሰው መልስ መስጠት የሚቻለው እግዚአብሔር ብቻ ነው። አንዳንድ ወዳጆች ወደኔ እየመጡ ልጄ የኮሌጅ ተማሪ ነው፣ ሁሉን ያወቀ ስለሚመስለው በፍጹም የምንነግረውን አይቀበልም ይሉኛል። ይገርመኛል። መልሱ ሁሉን አውቃለሁ ለሚል ሰው እግዚአብሔር በራሱ መንገድ ያስተምራል የሚል ነው። በቃ ከዚህም በላይ ልመልስላቸው ላነጋግራቸው አልፈልግም። መከራና ችግር ሲገጥመን ማለፍ የምንችለው በትህትናና ራስን ዝቅ በማድረግ ነው ወገኖቼ። ኤሊሁ የኢዮብ ጓደኞች ክርክራቸውን ይቀጥላሉ በማለት ተጠብቆ ነበር። እስቲ ቁጥር 16 እና 17 እንደምን እንመልከት። እነርሱ አልተናገሩምና ቆሞ ዳግመኛ አልመለሱምና እኔ በትዕግስት ተጠብቃለሁን? እኔ ደግሞ ፋንታዬን መልሳለሁ ዕውቀቴንም ገልጣለሁ ይላል። መጽሐፈ ኢዮብን የጻፈው ኤሊሁ ሊሆን ይችላል የሚሉ ሰዎች ለዚህ አባባላቸው እንደ ምክንያት አድርጎ የሚያቀርቡት ይህንን በቁጥር 16 እና 17 ላይ የተጠቀሰውን ጥቅስ በመመልከት ወይም ደግሞ በመመርኮዝ ነው። ይህንንም እንደ ምስክርነት ያቀርባሉ። ኤሊሁ ሲናገር እኔ በማለት ነው። ሁኔታው መጽሐፍ የሚጽፍ አይነት ይመስላል። አስተዋላችሁ? የኤሊሁ ሁኔታ መጽሐፍ የሚጽፍ አይነት ሰው ይመስላል። እስቲ ቁጥር 18 እንመልከት። እኔ ቃል ተሞልቻለሁና በውስጤ ያለ መንፈስ አስገድዶኛልና ይላል። ከዚህ ጥቅስ እንደምንመለከተው ኤሊሁ ብዙ ለመናገር ፈልጎ ነበር፣ መንፈስ ግን እንዳይናገር አግዶታል። ብዙዎቻችን ትዕቢተኞችና ኩሩ ሰዎች ነን። በቀላሉ እንበሳጫለን። ራሳችንን ምንም እንከን እንደሌለበት ሰው ስለምንመለከተው ምንም አይነት ተግሳጽ ወይም ምክር መቀበልን አንፈልግም። ይሁን እንጂ ወገኖቼ እንደ ኤልፋዝ ስለ ግል ልምምዶቻችን ብዙ እናወራለን እንጂ በንግግሮቻችን ወይም በነገሮቻችን ሁሉ የክርስቶስን መንፈስ አናንጸባርቅም። አስተዋላችሁ? በነገሮቻችን ሁሉ የክርስቶስ መንፈስ አይንጸባረቅም። መጽሐፈ ምሳሌ ምዕራፍ 15 ቁጥር 1 የለዘበች መልስ ቁጣን ትመልሳለች፣ ሸካራ ቃል ግን ቁጣን ታስነሳለች ይላል። ብዙዎቻችን ግን ይህን ዘንግተናል። በሚደርስብን ችግር አማካይነት ፈጣሪ ያስተምረናል። ኤሊሁ ንግግሩን በመቀጠል ነገር ግን ኢዮብ ሆይ ይላል። ምዕራፍ 33 ቁጥር 1 እና 2ን ተመልከቱ። ነገር ግን ኢዮብ ሆይ ንግግሬን እንድትሰማ ቃሌንም ሁሉ እንድታደምጥ ለምንሃለሁ። እነሆ አፌን ከፍቻለሁ አንደበቴም በትናጋዬ ተናግሯል ይላል። አንዳንድ መሰረታዊ ነጥቦችን ጠንከር ባለ ሁኔታ ይዘረዝራል። ቃሌ የልቤን ቅንነት ያወጣል፣ ከንፈሮቼም የሚያውቁትን በቅንነት ይናገራሉ። የእግዚአብሔር መንፈስ ፈጠረኝ፣ ሁሉንም የሚችል የአምላክ እስትንፋስ ሕይወት ሰጠኝ ይላል። ቁጥር 3 እና 4ን ይመለከቷል። ቁጥር 3 እና 4ን ተመልከቱ። መጽሐፈ ኢዮብ ምዕራፍ 33 ኤሊሁ የሚናገረው በእግዚአብሔር መንፈስ ተነሳስቶ ነበር። እስካሁን ድረስ የኢዮብ ጓደኞች ሲናገሩ አድምጧል። ሆኖም ለኢዮብ መልስ የሚሆነው ሐሳብ ማቅረብ እንዳልቻሉ አይቷል። ስለዚህም መልስ ሊሆን ይችላል ብሎ የሚያስበውን ለማቅረብ ይሞክራል። ሐዋርያው ጴጥሮስ ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር ይላል። አንደኛ ጴጥሮስ ምዕራፍ 4 ቁጥር 11ን በኋላ ተመልከቱ። ይህን ቃል በየቤተ ክርስቲያኑና በየመጽሐፍ ቅዱስ ትምህርት ቤቶች ግድግዳ ላይ ለማጻፍ አቅም ቢኖርኝ ምንኛ ደስ ባለኝ ወገኖቼ። አስተዋላችሁ? ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር የሚለው ጥቅስ ወይም ቃል እጅግ ደስ ያሰኘኛል። የሚናገረው እንደ እግዚአብሔር ቃል ካልሆነ በቀር አንድ አገልጋይ ባይናገር ይመረጣል። አሁን ወገኖቼ የተለያዩ ገለጻዎች ሊኖሩ ይችላሉ። ደህንነት በተለያየ መንገድ ይገኛል የሚል አስተሳሰብ እንዳለ ማውቃለሁ። ብዙ ዓመታት መጽሐፍ ቅዱስን ከመረመርኩና ካጠናው በኋላ ግን የደህንነት መንገድ አንድ ብቻ እንደሆነ ነው የተረዳሁት። በሁሉም እንኳን በአንዳንድ የመጽሐፍ ቅዱስ አስተምህሮች አስመስዬ ወይም ተመሳስዬ እኔ ወገኖቼ ፈጽሞ መኖርን አልፈልግም። ኢየሱስ ክርስቶስ አምላክ መሆኑን የእግዚአብሔር ልጅም መሆኑን ከማንም ጋር መደራደር አልፈልግም። በዚህ ጉዳይ ላይ አፌን ከፍቼ መናገር አልፈልግም። ወገኖቼ ንግግራችሁና እምነታችሁ ሁሉ እንደ እግዚአብሔር ቃል ይሁን። በቃ ከዚህ በላይ ልመክራችሁም አልፈልግም። ቅዱስ መንፈስ ይናገራችሁ። ጴጥሮስ ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር ማለቱን ከቶ አንዘንጋ። እስቲያውን ደሞ አለፍ ብለን ቁጥር 5 እና 6ን አብረን እንመልከት። ይቻልህ እንደሆነ መልስልኝ፣ ቃልህን አዘጋጅተህ በፊቴ ቁም። እነሆ በእግዚአብሔር ፊት እኔ እንዳንተ ነኝ፣ እኔ ደግሞ ከጭቃ የተፈጠርኩ ነኝ ይላል። በእግዚአብሔር ፊት እርሱን ወክሎ የሚቆም ሰው እንደሚያስፈልገው ኢዮብ ሲናገር ነበር። ይህ ኤሊው የሚባል ሰው ደግሞ በኢዮብና በእግዚአብሔር መካከል መካከለኛ ሆኖ ለመቆም ፈቃደኛ እንደሆነ ይናገራል። ያም ሆኖ ግን እኔም እንዳንተ ከጭቃ የተፈጠርኩ ነኝ በማለት ትህትናውን ያመለክታል። ልብ በሉ እዚህ ላይ እነሆ ግርማዬ አታስፈራህም። ከቁጥር 7 እስከ 9 ያለውን ስፍራ ተመልከቱ። እነሆ ግርማዬ አታስፈራህም፣ እጄም አትከብድህም፣ በጆሮዬ ተናግረሃል፣ የቃልህን ድምፅ ሰምቻለሁ። እንዲህም ብለሃል፣ እኔ ያለ መተላለፍ ንጹሕ ነኝ፣ ያለ ነውር ነኝ፣ ኀጢአትም የለብኝም ይላል። ባለፈው ንግግሩ ኢዮብ ራሱን ሲያጸድቅና እግዚአብሔርን ግን በደለኛ ሲያደርግ ሰምቶታል። ኤሊው ደግሞ እግዚአብሔር እጅግ ታላቅ እንደሆነና በፍጹም በሰዎች ተጠያቂ እንደማይሆን ይነግረዋል። እስቲ ቀጥለን እንመልከት። እነሆ ምክንያት አግኝቶብኛል፣ እንደ ጠላቱም ቈጥሮኛል፣ እግሬን በግንድ አጣበቀ፣ መንገዴንም ሁሉ ተመለከተ። እነሆ አንተ በዚህ ጻድቅ አይደለህም፣ እግዚአብሔር ከሰው ይበልጣል ብዬ መልስልሃለሁ ይላል። እጅግ የሚያስደንቅ አባባል ነው። እግዚአብሔር ወገኖቼ አዎ ከሰው ይበልጣል። እንዲሁ ላይ ላዩን ከተመለከትነው አባባሉ ተራ ይመስላል። ይሁን እንጂ ከፍተኛ ግምት ሊሰጠው የሚገባ አባባል ነው። እግዚአብሔር በአንድ መንገድ በሌላም ይናገራል ይላል ቁጥር 14 ላይ። ልብ ብላችሁ ተመልከቱ። እግዚአብሔር በአንድ መንገድ በሌላም ይናገራል፣ ሰው ግን አያስተውለውም። በሕልም በሌሊት ራእይ አፍላ እንቅልፍ በሰዎች ላይ ሲወድቅ ባልጋ ላይ ተኝቶ ሳሉ በዚያን ጊዜ የሰዎችን ጆሮ ይከፍታል፣ በተግሣጹም ያስደነግጣቸዋል። ሰውን ከክፉ ሥራው ይመልሰው ዘንድ ከሰውም ትዕቢትን ይሰውር ዘንድ ነፍሱን ከጉድጓድ በሰይፍ እንዳይጠፋ ሕይወቱን ይጠብቃል ይላል። እስከ ቁጥር 18 ያለውን ስፍራ ተመልከቱ። እግዚአብሔር ወገኖቼ በሕልምና ራእይ መናገርን ያውቅበታል። ይሁን እንጂ ማንኛውም ሕልም ወይም ራእይ በመጽሐፍ ቅዱስ መመርመር ይኖርበታል። ዋናው መሰረታዊ ችግራችን ግን ትዕቢት ነው። ለዚህም ነበር ኤሊው ሰውን ከክፉ ሥራው ይመልሰው ዘንድ ከሰውም ትዕቢትን ይሰውር ዘንድ በማለት እግዚአብሔር የሰውን ትዕቢት ለማስወገድ ስለሚጠቀምበት መንገድ የሚናገረው። እግዚአብሔር ኢዮብን እያስተማረው ነው። ልቡ ውስጥ ያለውን ትዕቢት ማውጣትና ማራገፍን ይፈልጋል። የታሪኩን ቀጣይ ሂደት ደግሞ ከቁጥር 29 እና 30 አስቲ ያለፍ ብለን እንመልከት። እግዚአብሔር ይህን ሁሉ ሁለት ጊዜና ሦስት ጊዜ ከሰው ጋር ያደርጋል፣ ይህም ነፍሱን ከጉድጓድ ይመልስ ዘንድ በሕያዋንም ብርሃን ያበራ ዘንድ ነው ይላል። እግዚአብሔር በተለያየ ሁኔታ ይናገራል። ይህንንም የሚያደርገው የሰውን ሞት ከጥፋት ለመታደግ ነው። ኢዮብ ሆይ አድምጥ፣ እኔንም ስማ፣ ዝም በል እኔም እናገራለሁ። ነገር ቢኖርህ መልስልኝ፣ ትጸድቅ ዘንድ እወዳለሁና ተናገር። ያለዚያ እኔን ስማ፣ ዝም በል እኔም ጥበብን አስተምራለሁ ይላል። ቁጥር 31 ቁጥር 32 እና 33 መመልከት ይቻላል። አድማጮቼ አማኞችን በተመለከተ ዛሬም ቢሆን እግዚአብሔር ይህን ማድረግ ይፈልጋል። በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአታችሁም በደረሰበት እንዲባል መቃወም የጸናውን አስቡ። ከኃጢአት ጋር እየተጋደላችሁ ገና ደምን እስከ ማፍሰስ ድረስ አልተቃወማችሁም የሚለውን ቃል ከዕብራውያን ምዕራፍ 12 ከቁጥር 3 እስከ 5 ባለው ስፍራ እንመለከታለን። ዕብራውያን ምዕራፍ 12 ከቁጥር 3 እስከ 5 ያለውን ስፍራ በኋላ ተመልከቱ። ዝቅ ብለን ቁጥር 11ን ስንመለከት ደግሞ ቅጣት ሁሉ ለጊዜው የሚያሳዝን እንጂ ደስ የሚያሰኝ አይመስልም፣ ዳሩ ግን በኋላ ለለመዱት የሰላምን ፍሬ እርሱም ጽድቅን ያፈራላቸዋል ይላል። ቁጥር 11ን በኋላ ተመልከቱ። ለእግዚአብሔር ቅጣት ሶስት የተለያዩ ምላሾችን ልንሰጥ እንችላለን። ለእግዚአብሔር ቅጣት ሶስት የተለያዩ ምላሾችን ልንሰጥ እንችላለን። አንደኛው ልናቃልለው ወይም ልንንቀው እንችላለን። ቶሎ ጻፍ ጻፍ አድርጉ። የመጀመሪያው ልናቃልለው ወይም ልንንቀው እንችላለን። ሁለተኛው ምላሽ ደግሞ በነፍሳችን መርከም ወይም መዛል እንችላለን። በነፍሳችን መድከም ወይም መዛል እንችላለን። ሶስተኛውና የመጨረሻው ምላሽ ደግሞ ህይወታችን የጽድቅን ፍሬ ያፈራ ዘንድ በቅጣቱ ልንጠቀምበት እንችላለን። ቶሎ ጻፍ ጻፍ አድርጉ። ህይወታችን የጽድቅን ፍሬ ያፈራ ዘንድ በእግዚአብሔር ቅጣት ልንጠቀምበት እንችላለን። በቅጣቱ ልንጠቀምበት እንችላለን። የርሱ በሆኑት ሁሉ ላይ እግዚአብሔር የተለያየ ችግር እንዲደርስባቸው የሚፈቅደው በዚያ ችግር አማካይነት የሚያስተምራቸው ነገር ስለሚኖር ነው። በዮብ ላይ የደረሰው መከራ ዓላማውም ወገኖቼ ይኸው ነበር። ከዚህ በመቀጠል ደግሞ እግዚአብሔር አመጸኛ ለመሆኑን ከኤሊው ንግግር ቀጥለን እንመለከታለን። ኤሊው ንግግሩን በመቀጠል በምዕራፍ 34 ላይ ያደረገውን ገለጻ ስንመለከት ስለነበረው መንፈሳዊ እይታ መረዳት ይቻላል። ስለ እግዚአብሔር ጠበቃና ተሟጋች ሆኖ ነው የቀረበው ኤሊው። እስካሁን ድረስ ሁለት አማራጮች ብቻ ነበሩ። አንደኛው አማራጭ ኢዮብ ታላቅ ኃጢአት አድርጓል የሚል ነው። ልብ በሉ። አንደኛው አማራጭ ኢዮብ ታላቅ ኃጢአት አድርጓል፣ ስለዚህም በኃጢአቱ እግዚአብሔር እየቀጣው ነው የሚል ሲሆን፣ ሁለተኛው አማራጭ ደግሞ ኢዮብ ምንም ይህ ነው የሚባል ያደረገው ኃጢአት የለም፣ ንጹሕ ሰው ላይ እንዲህ ያለ መከራ እንዲደርስበት በመፍቀዱ እግዚአብሔርን ተወቃሽ ያደርጋል የሚል ነው። እንደገና ልድገምላችሁ። እስካሁን ድረስ ሁለት አማራጮች ብቻ ነበሩ ንብያቸዋለሁ። አንደኛው አማራጭ ኢዮብ ታላቅ ኃጢአት አድርጓል የሚል ነው። ስለዚህም በኃጢአቱ እግዚአብሔር እየቀጣው ነው የሚል ሲሆን ሁለተኛው አማራጭ ደግሞ ኢዮብ ምንም ይህ ነው የሚባል ያደረገው ኃጢአት የለም ንጹሕ ሰው ላይ እንዲህ ያለ መከራ እንዲደርስበት በመፍቀዱ እግዚአብሔርን ተወቃሽ ያደርጋል የሚል ነው። እንደውነቱ ከሆነ ወገኖቼ ስላደረገው ኃጢአት እግዚአብሔር ኢዮብን እየቀጣው አልነበረም። በኢዮብ ላይ በደረሰበት መከራ አማካይነት እግዚአብሔር ከኢዮብ ውስጥ ትዕቢትን ነቅሎ መጣል ይፈልጋል። መስተዋላችሁ አይደል? በኢዮብ ላይ በደረሰበት መከራ አማካይነት እግዚአብሔር ከኢዮብ ውስጥ ትዕቢትን ነቅሎ መጣል ይፈልጋል። በራሱ ጽድቅ መመካትን ትቶ በእግዚአብሔር ላይ ብቻ የሚደገፍ ሰው ሊያደርገውም ይፈልጋል። ሳሙኤል እንዳደረገው ሁሉ ባሪያ ይሰማልና ጌታ ሆይ ተናገር የሚልበት ደረጃ ላይ ሊያደርሰው ይፈልጋል። አንደኛ ሳሙኤል ምዕራፍ 3 ቁጥር 10ን በኋላ ተመልከቱ። ራሱን ለማጽደቅና ነጻ ለማውጣት ክርክር ላይ ስለነበር እግዚአብሔር በተለያዩ ነገሮች አማካይነት በሕይወቱ የሰራውንና እየሰራ ያለውን ነገር ማስተዋል አልቻለም። እንዲህም ሆኖ እንኳን እግዚአብሔር ምሕረቱን ከኢዮብ አላራቀም ነበር፣ ምክንያቱም የእግዚአብሔር ምሕረት ዘላለማዊ ነውና። ዲ በጌታ የተወደዳችሁ አድማጮቻችን የዚህ የዛሬው ምሽት ጥናታችንን እዚህ ላይ አጠቃለልን። ነገ ደግሞ እግዚአብሔር ወዶና ፈቅዶ ካገናኘንና ለዚያ ካደረሰን ደግሞ የዚህን ተከታይ ክፍል ይዘንላችሁን ቀርባለን። እስከዚያው ድረስ እንግዲህ በጉልበቶቻችሁ ዝቅ ብላችሁ በጌታ መስቀል ፊት በመንበርከክ አገልግሎታችንን አስታውሱ። ደብዳቤዎቻችሁም አይለይን። ደህና አደሩ። እግዚአብሔር ይባርካችሁ ይያልን የምንሰናበታችሁ
በቴክኒኩ በኩል አለማየሁ ዳዊት፣
በትምህርቱ በኩል እኔ አበበ ነበርኩኝ። በሰላም ደሩ።
ታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።